ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ይቅርታ፣ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 12 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጂት ይታየና።
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። የምሽቱን ስርጭታችንን በፌስቡክ ላይቭ በቀጥታም መከታተል ትችላላችሁ።
የኦሮሞ ነጻነት ግንባር የቀድሞ ታጣቂዎችን ለመቀበል ወደ ጉጂ የተጓዙት አባ ገዳዎችና ሽማግሌዎች ከሁሉም ወገኖች ጋር በመነጋገር ለአቀባበል ተዘጋጅተዋል።
ትልቁ ዝግጅታችን ለሐሙስ ነው። ሐሙስ ዕለት ትልቅ የዚህ አካባቢ የኦነግ ሰራዊት አቀባበል ይደረጋል ብለን የመጨረሻው ሐሙስ ዕለት ነው የሚሆነው። ጦሩ ያለበትና ልጆቹ ያሉበትን ቦታ መስመሮቹ ይከፈታሉ።
የልዑካኑ መሪ አቶ ኃይለ ገብርኤል ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። ቆንጂት፣ አርዕስተ ዜና።
ሱዳን ውስጥ በሁለቱ የተቃውሞ ሰልፍ ላይ በተተኮሰ እምባ አስመጪ ጋዝ የተጎዱ አንድ የፍራፍሬ ቸርቻሪ ሕይወታቸው አለፈ። በደቡብ ዩናይትድ ስቴትስ ድንበር ላይ የግንብ አጥር ለማቆም ሲሉ ፕሬዚደንት ትራምፕ ያወጡትን የአስቸኳይ ጊዜ አዋጅ ለማሳገድ 16 ግዛቶች ክስ መስርተዋል። ከሁለት ዓመታት በኋላ በ2020 እንደ አውሮፓውያን አቆጣጠር ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር የሚፎካከሩት ዲሞክራቶች ቁጥር ጨምሯል። ዲሞክራቱ ሴኔተር በርኒ ሳንደርስ በምርጫው እንደሚወዳደሩ ይፋ አድርገዋል። የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። በነገራችን ላይ ከረጅሙ እረፍትሽ በኋላ እንኳን በደህና ተመልሰሽ መጣሽ። አድማጮችም ድምፅሽን ሳይናፍቁ የቀረ አይመስለኝም።
አመሰግናለሁ። እንኳን ደህና ቆየኝ።
መልካም። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አንድ ፍራፍሬ በመቸርቸር የሚተዳደሩ ሱዳናዊ ባለፈው እሁድ በተቃውሞ ሰልፈኞች ላይ የተተኮሰ እምባ አስመጪ ጋዝ ሰውነታቸው ገብቶ በመጎዳታቸው ሕይወታቸው ማለፉን የአሜሪካ ድምጽ ሬዲዮ ዘጋቢ ሪቻርድ ግሪን ያቀናበረው ዘገባ ጠቅሷል። አዳነች ፍሳዬ ዝርዝሩን ይዛለች።
የሕክምና ሰራተኞችና የሰውየው ቤተሰቦች በገለጹት መሰረት ከሱዳን መዲና ካርቱም ወጣ ብሎ የሚገኘው ባህሪ ነዋሪ የሆኑት የ62 ዓመት ዕድሜ ነጋዴ እምባስ መጭ ጋዝ ጉሮራቸው ውስጥ ገብቶ ስላነቃቸው ነው የሞቱት። እምባስ መጭው ጋዝ ባለፈው እሁድ በተቃውሞ ሰልፈኞች ላይ የተተኮሰው ገና እንደወጡ መሆኑን ተገልጿል። ሱዳን ውስጥ ባለፈው ታህሳስ ወር ህዝባዊ ተቃውሞ የተነሳው መንግስት የዳቦን ዋጋ ከፍ በማድረጉ ነበር። ከዚያን ጊዜ አንስቶም የተቃውሞ ሰልፍ ተስፋፋ፣ በመንግስትና በተቃዋሚዎች መካከል ግጭት አስከተለ። ሱዳን ውስጥ ባለፈው ታህሳስ ወር ህዝባዊ ተቃውሞ የተነሳው መንግስት የዳቦን ዋጋ ከፍ በማድረጉ ነበር። ከዚያን ጊዜ አንስቶም የተቃውሞ ሰልፍ ተስፋፋ፣ በመንግስትና በተቃዋሚዎች መካከል ግጭት አስከተለ። የተቃውሞ ሁኔታ እየበረታ ሄዶም የረጅም ጊዜ ፕሬዚዳንት ዑመር አልበሽር ከስልጣን እንዲወርዱ ወደ መጠየቅ አመራ። ካለፈው ታህሳስ ወር አንስቶ ከግጭቱ ጋር በተያያዘ 31 ሰዎች ህይወታቸውን አጥተዋል ይላል የሱዳን መንግስት። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ግን የሙታኑ ብዛት 51 ነው ይላል። ሱዳን በመጪው ዓመት ፕሬዚዳንታዊ ምርጫ ታካሂዳለች። ባሽር ለሶስተኛ ጊዜ ስልጣን ላይ ለመቆየት የመወዳደር እቅድ አላቸው። ኦመር አልባሽር ከ26 ዓመታት በፊት በመፈንቅለ መንግስት ስልጣን ከያዙበት ጊዜ አንስቶ ሀገሪቱን እየገዙ ነው።
በደቡብ ዩናይትድ ስቴትስ ድንበር ላይ የግንብ አጥር ለማቆም ሲሉ ፕሬዚደንት ዶናልድ ትራምፕ ያወጡትን የአስቸኳይ ጊዜ አዋጅ ለማሳገድ 16 ግዛቶች ክስ መሠረቱ። በካሊፎርኒያ የሚመሩት የግዛቶቹ ጠቅላይ አቃቢያነ ሕግ የክስ ማመልከቻቸውን ዛሬ ያስገቡት ለሰሜን ካሊፎርኒያ ፌዴራል ፍርድ ቤት ነው። ማይክል ብራውን ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርበዋል።
የክሱ ዶሴ የፕሬዚዳንት ትራምፕ የአስቸኳይ ጊዜ አዋጅ ሕገ ወጥና ኢ ሕገ መንግሥታዊ ነው ይላል። ዋይት ሀውስ ለግዛቶቹ ክስ ገና መልስ አልሰጠም። ይሁን እንጂ ክስ ሊመሠረትበት እንደሚችል ቀድሞም ቤተ መንግሥቱ ገምቶ ነበር። በፕሬዝዳንቱ እርምጃ ላይ ተቃውሟቸውን የገለጡ ሰልፈኞች ትናንት ዋሽንግተን ዲሲ ላይ ከቤተ መንግስቱ ትይዩ አደባባይ ወጥተው ድምጻቸውን አሰምተዋል።
There's no mercy. It's a fake emergency. As a vet, I think it's uncalled for that he's calling people to the border.
Menim adega yellem yefetara adega no. Lene inde and yetor gimbar arbenya sawun wede dimber akkababi ndiyatokur madregacho agbab aidellem. Dimber la yetefetere menim yaschokway gize uneta yellem.
China Parker yemibalu yeqedmo zamachina yemister Trump yaschokway gize awash takawami selfenya nacho. ኖ ስቶፓክ የሚባሉ ሌላም ተቃዋሚ ሰልፈኛ ተመሳሳይ አቋም አላቸው።
ባየር ንብረት ጉዳይ ላይ ያጣዳፊ ጊዜ ሁኔታ አለ። የሕገ መንግስት ጉዳይ አጣዳፊ ሁኔታ አለ። ከነፍስ ወከፍ የጦር መሳሪያዎች ጋር የተያዘ ያጣዳፊ ሁኔታ አለ። በደቡብ ድንበራችን ላይ ግን ምንም አጣዳፊ ሁኔታ የለም። ያስቸኳይ ጊዜ ሁኔታ ድንግገ ጎልፍ ለመጫወት አትሄድም።
ፕሬዝዳንት ትራምፕ ያስቸኳይ ጊዜ አዋጁን የጣሉት ላሰቡት የድንበር ላይ የግንባታ የተወካዮች ምክር ቤት በቂ ገንዘብ ስላልፈቀደላቸው መሆኑን ተናግረዋል። ይህ ሀገራቸው ከሜክሲኮ ጋር በመትዋሰንበት የደቡብ ድንበር ላይ የግንባታ የማቆም ሐሳብ በመረጡኝ ዘመቻ ወቅትም የነበረ ቃላቸው ሲሆን ለአጥሩ ሜክሲኮ ተከፍላለች እያሉም ሲናገሩ እንደነበር ይታወሳል። የሜክሲኮ መሪዎች ግን በምንም ሁኔታ ቢሆን ሀገራቸው ለተባለው የግንባታ 74 ሳንቲም እንደማታወጣ በተደጋጋሚ ተናግረዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ፕሬዝዳንት ዶናልድ ትራምፕ ከሩሲያ ጋር ንክኪ ሳይኖራቸው አይቀርም በሚል ጥርጣሬ ምርመራ የከፈተባቸው መሆኑን እንደ አውሮፓውያን አቆጣጠር በ2017 ዓ.ም ተመረጠ ለዋና ዋና የምክር ቤት መሪዎች ባስታወቁ ጊዜ አንድም ተቃውሞ አላሰሙም ነበር ሲሉ የቀድሞ የምርመራ ቢሮ ተጠባባቂ ዳይሬክተር አንድሩ መከብ ተናገሩ። መከብ ዛሬ ለኤንቢሲ ቴሌቪዥን በሰጡት ቃል ምርመራውን እንደከፈትን ብዙም ሳንቆይ የመወሰኛ ምክር ቤቱ የብዙሃን ሪፐብሊካን መሪ ሚች መኮነል እና የወቅቱ የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያንን ጨምሮ ለስድስት ዋና ዋና የምክር ቤት መሪዎች አሳውቄ ነበር ብለው ከምርመራው ህጋዊነት ከህገ መንግስታዊነቱም አኳያ ይሁን ከተጨባጭነቱ ቅዋሜ ያነሳ ግን አልነበረም ሲሉ አስታውሰዋል። ከዚያ ጥቂት ቀናት ቀደም ብሎ ፕሬዝደንቱ በወቅቱ የሩሲያን ጣልቃ ገብነትና የሳቸው የምረጡኝ ዘመቻ ከሞስኮ ጋር ግንኙነት ይኖረው እንደሆነ ለማወቅ የተከፈተውን ምርመራ ይመሩ የነበሩትን የፌዴራሉን ምርመራ ቢሮ ዳይሬክተር ጄምስ ኮሚን ማባረራቸው ይታወሳል። ፕሬዝደንቱ ብዙም ሳይቆዩ በዋይት ሃውስ ከሩሲያ ባለስልጣናት ጋር ባደረጉት ስብሰባ ላይ ሲናገሩ ኮሚን ማባረሬ ከፍተኛ እፎይታ ሰጥቶኛል ማለታቸውም አይዘነጋም። ፕሬዚደንት ትራምፕ ትናንት ሰኞ ሲናገሩ አንድሩ መከብና ምክትል ጠቅላይ አቃቤ ሕጉ ሮድ ሮዝንስቲን በወቅቱ የሕገ መንግስት ማሻሻያ ጠቅሰው ከስልጣን ሊያስወግዱኝ ያደረጉት ሙከራ የክህደት ተግባር ነው ሲሉ ወንጅለዋል።
ከሁለት ዓመታት በኋላ ማለትም በአውሮፓ የዘመን አቆጣጠር በ2020 ዓመተ ምህረት ማለት ነው ምርጫ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር የሚፎካከሩ ዲሞክራቶች ቁጥር ጨምሯል ወይም ለመፎካከር የሚፎካከሩት። ዛሬ ዲሞክራቱ ሴናተር በርኒ ሳንደርስ በመርጫው እንደሚወዳደሩ አስተውቀዋል። ሳንደርስ ባለፈው 2016ቱ ፕሬዝዳንታዊ ምርጫ የዲሞክራቲክ ፓርቲው እጩ ተፎካካሪ ለመሆን ሞክረው በቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን መሸነፋቸው ይታወሳል። የ77 ዓመቱ ሳንደርስ የኮሌጅ ትምህርት በነጻ እንዲሰጥና መንግስት የጤና ጥበቃ ሽፋን ለህዝቡ ለማዳረስ ሰፋ ያለ ሚና እንዲጫወት አድርጋለሁ በማለታቸው ጠንካራ የመራጭ ድጋፍ አግኝተው እንደነበር ይታወሳል። የመጪው ፕሬዝዳንታዊ ፉክክር ቅድመ ምርጫ ሊጀመር ገና አመት የቀረው ሲሆን በርካታ ዲሞክራቶች እንደሚወዳደሩ ከወዲሁ ይፋ አድርገዋል። ሴናተሮቹ ኤሊዛቤት ዋረን፣ ኮሪ ቡከር፣ ኤሚ ክሎቡቻር፣ ክሪስቲን ጂሊብራንድ እና ካሚላ ሄሪስ እንሮጣለን ካሉት መካከል ናቸው።
ህንድ ወታደራዊ እርምጃ ልትወስድብኝ ብትቃጣ በአፋጣኝ አጽፋውን እንመልሳለን ሲሉ የፓኪስታኑ ጠቅላይ ሚኒስትር ኢምራን ሃን በዛሬው ዕለት አስጠነቀቁ። ጠቅላይ ሚኒስትሩ ማስጠንቀቂያውን የሰጡት በአገር አቀፍ ደረጃ በቴሌቪዥን በተሰራጨ ንግግራቸው ነው። ባለፈው ሳምንት በአጨቃጫቂው ካሽሚር ክፍለ ግዛት በህንድ ወታደራዊ ኃይሎች ላይ አጥፍቶ ጠፊ ቦምብ ጥቃት ከደረሰ ወዲህ በሁለቱ ኒውክሌር የታጠቁ ተቀናቃኝ አገሮች መካከል ውጥረቱ በአደገኛ ደረጃ እየተጋጋለ መጥቷል። አድማጮች፣
ወደ መጨረሻው ዜና እንለፍ።
የመጨረሻውን ዜና ለሰሎሞን።
እጅግ ውድ በሆነ የልብስ ቅድ ሙያው ከ50 ለሚበልጡ ዓመታት ታዋቂ የሆነው ካርል ላገርፌልድ በ80 ዓመቱ አረፈ። የስመጥሩ ሸኔል የፋሽን ጥበብ ዳይሬክተር የነበረው ጀርመናዊው የዓለም አቀፍ ፋሽን ኮከብ ላገርፌልድ ፓሪስ ሆስፒታል በተወሰደ በማግስቱ ዛሬ ማለዳ ማረፉን የፈረንሳይ ዜና ማሰራጫዎች ዘግበዋል። የዜና ሰዓታችንም አበቃ።
ክቡራትና ክቡራን አድማጮቻችን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 12 2011 ዓ.ም ምሽት ፕሮግራማችን ነው።
የካቲት 12 ሰማዕታት ቀን ዘገባዎችም በምሽቱ ዝግጅታችን ተቀናብረዋል። እንደዚሁም እንጉድጉሮ ቢጤ ፋኖም እናሰማችኋለን። በዝግጅታችን በዋሽንግተን ዲሲና አካባቢዋ ያሉ ኢትዮጵያውያን አሜሪካውያን ነጋዴዎች ምክር ቤት ያቋቋሙትን ምክር ቤት ከትናንት በስቲያ እሁድ በጠሩት ጉባኤ ይፋ አድርገዋል።
እስካሁን ድረስ የተዘጋጀንበትን ፕሮግራም ካስተዋወቅናቸው በኋላ ወደፊት ምን ልናደርግ እንዳሰብ በግልጽ ተመካክረንበታል።
የጊዜያዊ ቦርዶ ፕሬዚደንት አቶ አወቀ ስመወርቅን ድምፅ ነው የሰማነው። በምሽቱ ዝግጅታችን ይዘናቸዋል።
በኮሎን ካንሰር ምንነትና ሕክምና ዙሪያ የተጀመረ ውይይት በሐኪሙን ይጠይቋለን።
በኢፒዲሞሎጂካል ጥናት መሰረት ለምሳሌ የምግብ አይነታችን ብዙ ጊዜ ፍራፍሬና ቅጠላቅጠል የማይመገብ ሰው ገለባው የተለየ ወጣለት ሪፋይንድ ሆነ አጋጆች ናቸው። ለምሳሌ ሲጋራ ማጨስ ላንግ ካንሰር ያመጣል ማለት እኮ ፕሩቭ ያደረገው ሰው የለም። ነገር ግን አሶሲሽን ነው። ልክ እንደዛው ፍራፍሬ አለመብላት፣ ቅጠላቅጠል አለመመገብ እነዚህ የኮለን ካንሰር እንትኖችን ይጨምራሉ ተብሎ ይታመናል።
የሐኪሞን የጠይቁ እንግዳችን ዶክተር ከበደ ቤኛ ናቸው የሰማችኋቸው።
የምሽቱን ስርጭታችንን በ22 በ25 እና በ31 ሜትር ባንድና በናይል ሳት ለመከታተል ድሉ ለሌላችሁ ወይም ደግሞ የምትጣደፉም ካላችሁ ፌስቡክ ላይቭ ላይ አሁን እየተሰራጨ ነው። እየተከታተላችሁ ስራችሁን መቀጠል፣ ጉዟችሁን መቀጠል ትችላላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኦሮሞ ነጻነት ግንባር ተዋጊዎችን ለመቀበል ወደ ጉጂ የተጓዙት አባገዳዎችና ሽማግሌዎች ከሁሉም ወገኖች ጋር በመነጋገር ለአቀባበል ስርዓቱ ዝግጅት ማጠናቀቃቸው ተገልጿል። በዞኑ የሚገኙት የኦሮሞ ነጻነት ግንባር ተዋጊዎችም በስምምነቱ መሰረት በአባገዳዎች እየተመሩ ወደ ካምፕ ይገባሉ ተብሏል። ሙክታር ጀማል ዘገባ አለው።
ወደ ጉጂ ዞን ያቀናው የአባ ገዳዎችና ሽማግሌዎች የእርቅ ኮሚቴ ሥራዎችን እያከናወነ ለአቀባበል ሂደቱ ሁሉንም ነገር እያመቻቸና ዝግጁ መሆኑን ገልጿል። በኮሚቴው የጉጂ ልዑካን መሪው አቶ ኃይሌ ገብሬ ለአሜሪካ ድምፅ እንደተናገሩት የኦሮሞ ነጻነት ግንባር ተዋጊዎች በሰላም ወደ ሕዝባቸው እንዲቀላቀሉ ሁኔታዎች ሁሉ መመቻቸታቸውንም ተናግረዋል።
ትልቁ ዝግጅታችን ለሐሙስ ነው። ሐሙስ ዕለት ትልቅ የዚህ አካባቢ ኦነግ ሰራዊት ወቅት አቀባበል ይደረጋል ብለን የመጨረሻው ሐሙስ ዕለት ነው የሚሆነው። ጦሩ ያለበትና ልጆቹ ያሉበትን ቦታ መስመሮቹ ይከፈታሉ። ለዚህ ይሄ ለእነሱም ደህንነት ለሰራዊቱም ደህንነት ስለሚሆን ሁለቱም ይህንን ማክበር አለባቸው። ከሁሉም በላይ ደግሞ የኦሮሞ ነጻነት ግንባር ሰራዊት በሚንቀሳቀስበት ጊዜ አካባቢው ላይ የሚያያቸው ሰራዊቶች ቢኖሩ ወንድሞቹ ናቸው። ያንን ያባገዳ ምልክት ሲያሳዩ ሰራዊቱ ያውቃል። መሳሪያም ቢይዙ ማንኛውም አይነት መሳሪያ ቢይዙ እንደማይተኩሱ ስለሚያውቁ እንሱም አይተኩስባቸውም እና ሰራዊቱም ይሄም አውቆ በማክበር እንዲያሳልፋቸው ጥሪ አደርጋለሁ።
ከማህበረሰቡና አባገዳዎች ጋር ሰፊ ውይይት ካለፉት 2-3 ቀናት እየተደረገ መሆኑን የተነገረ ሲሆን የጉጂ አባገዳዎችም ጉባኤ በመቀመጥ የኦሮሞ ነጻነት ግንባር ተዋጊዎች በሰላም ገብተው ስለ ሰላም ሀገር እንዲገነባም ጥሪ አቅርበዋል። የጉጂ አባገዳ ሚደጋ ኒቴም አባገዳዎች ያስተላለፉትን አዋጅ ተዋጊዎቹንም ለመቀበል ያለውን ዝግጅት ተናግረዋል።
የወሰኑን አዋጅ የማንኛ ሰው እንዳትነኩ የኢትዮጵያ ወይ መከላከያ መንግስት የሰራዊት መንግስት እየማከራችሁ ሁሉም ማንንም እንዳትነካ እየተባበረነኩ እነሆ በሰላም መንገድ እየመጡ በሰላም መንገድ አከማን አከባበረ እንድም ስራን አማራሮቹ ሁሉን እንደተቀበሉ እንደምቀበል ተደራጅደውናሉ። ከመንገድ ራበ የሚመጡ እንድትመገቡ እንደነት የሚመጡ እንድትተባበሩ እናደርጋለን።
በሰላም የሚገባውን የኦሮሞ ነጻነት ግንባር ተዋጊዎች ለመቀበል በጉጂ ዞን ሻኪሶ ላይ ሰፊ ዝግጅት እየተደረገ መሆኑን ከኮሚቴው በኩል ለአሜሪካ ድምጽ ተነግሯል። ይህንንም ለማሳካት የተለያዩ ኮሚቴዎች የተዋቀሩ ሲሆን የጤና ኮሚቴ፣ የአቀባበል ሂደት ኮሚቴና የፋይናንስ ኮሚቴ መዋቀራቸውንም የሻኪሶ ከተማና አካባቢዋ ነዋሪዎችም ይህንን ዝግጅት ተቀላቅለው የበኩላቸውን እያደረጉ መሆኑን የሻኪሶ ከተማ ነዋሪ አቶ ባሊ ገልቹ ለአሜሪካ ድምጽ ተናግረዋል።
በአግራችን በኦሮሞ ባህል ሰንጋዎችን አዘጋጅተን ያለባበስ ስርዓቶችንም በትክክል አካባቢውን ህብረተሰብ የሚገልጽና ኦሮሞውን ባህል የሚያንጸባርቅ የአባገዳዎችንና የታጣቂዎችንም ክብርን በተጠበቀ በተዋረደ መልክ ሳይሆን በተከበረ መልክ እነዚህን የታጠቁ ኃይሎችን ለመቀበል ተዘጋጅተን እየጠበቅናለን።
እስከ ሐሙስ ዕለት የኦሮሞ ነጻነት ግንባር ተዋጊዎች ወደየ ቅርብ የወረዳ መዋቅር እየቀረቡ እየተመዘገቡ ተጥቃቸውን ለአባገዳዎች አሳልፈው እንደሚሰጡ በተቀመጠው መርሃ ግብር መሰረት የኢትዮጵያ መከላከያ ኃይል ሰራዊት መንገዱን ከፍቶ ለአቀባበል ስነ ስርዓቱ ሁኔታውን እንዲያመቻች መመሪያ መተላለፉን ተከትሎ እስካሁን ያለውን ሂደትና አሰራርን በተመለከተ የጠየቅኳቸው የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላ ሰፊ ስራዎች እየተሰሩና መከላከያው ዝግጁ መሆኑንም ተናግረዋል።
የሰራዊቱ እንቅስቃሴ እንዲቆም አድርገናል። በያለበት ቦታ እንዲቀመጥ እንዳይሰማራ አድርገናል። እዝን የሚገቡ ሰዎች መተላለፋቸው በእኛ ሰራዊት ያለበትም ከሆነ መንገድ ሁሉ ልቀቁላቸው ብለናል። ለሽማግሌዎቹ ደብዳቤ ሰጥተናል። ስለዚህ አሁን እኛ መግባታቸውን ነው እየጠበቅን ያለን።
ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ጉጂ ሻኪሶ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታር እናመሰግናለን። የትንታኔው መጽሔት ይቀጥላል።
በፖለቲካ ልዩነት ከ18 ዓመታት በፊት ከህወሓት ወጥተው የነበሩ የቀድሞ የፓርቲው መሪዎች ዕውቅና ተሰጥቷቸዋል። ለመሪዎቹ ዕውቅና የተሰጣቸው የትግራይ ክልል ነጋዴዎችና አምራቾች ባዘጋጁት መድረክ ላይ መሆኑን ሙሉጌታ አጽብሃ ከመቀሌ ዘግቧል። ተጨማሪ አለው።
የህዝባዊ ወያነ ሐርነት ትግራይ 44ኛ ዓመት ምስረታ በዓል ምክንያት በማድረግ በትናንትናው ዕለት በተካሄደው የእናመሰግናለን የዕውቅና መድረክ ከፓርቲው በ1993 ዓ ም በፖለቲካ ልዩነት የወጡ አመራሮችም ዕውቅና የሰጠ ነበር። ከ18 ዓመታት በፊት ከህወሓት ከወጡ አመራሮች መካከል አቶ ገብሩ አስራት ለህዝብ መታገላችን በህዝብ የሚታወቅ ነው ብለው በጋራ የካቲት 11 ማክበራችንም ጥሩ ጅምር ነው ሲሉ ገልጸዋል።
የካቲት በዓል ነው። የትግራይ ህዝብ ያደረገው ትግል የሚዘክርበት ቀን ነው። ይሄ ነገር አሁን በመድረክ ሆነ እንጂ ሁሉ ጊዜ ስናከብረው የቆየ ጉዳይ ነው። ሆኖም ዛሬ በጋራ የተለያየ አመለካከት ያላቸው የፖለቲካ ፓርቲዎች አባላት ጭምር በጋራ የሚያደርጉት ስለሆነ ይሄ ጉዳይ ትንሽ ለየት ያደርገዋል። በእኔ አስተያየት ይሄ ጉዳይ ከ18 ዓመትም በፊትም ሊደረግ ይችል የነበረ ሆኖ ይስማኛል። የሁሉም በዓል መሆን ሲገባው ያንድ ድርጅት ያውም የህወሓት በዓል ነው ተብሎ ይወሰድ ስለነበር ለህወሓት የፕሮፓጋንዳ መሳሪያነት ጥቅም ሲውል ነበር። አሁን ይሄ የማስቀረት ጅምር ነው።
ለኔትናር ጀነራል ጻድቃን ገብረትንሳኤ በበኩላቸው ይህ መድረክ መዘጋጀቱ የሐሳብ ልዩነት የማስተናገድ ባህላችን እያደገ መምጣቱ የሚያመላክት ነውና ደስ ብሎኛል ሲሉ ተናግሯል።
ደስ ብሎኛል። ደስ ያለኝም ከህብረተሰባችን እየበሰለ ማቾር እያደረገ ይሄድ ያለው መሆኑ በውስጥ ያለውን ችግር ተቻችለን ሐሳባችንን በሰላማዊ መንገድ እየፈታን አገራችን የምታድግበት ከመንግስታችን የሚከበርበት ህብረተሰባችን በሰላም የሚኖርበት ሁኔታ እንፍጠር እያለ እንዳለ አርጌ ነው ማስበው።
የጋራ ያሳለፍናቸው ታሪክ አለን። በዚህ ዕለትም በጋራ ሰማዕታት እንድንዘክር ይጣቅማል ያሉት ደግሞ አቶ ሲያ አብርሃ ናቸው።
የህዝብ ስሜት ተጎድቶ ቆየ። ይሄ ነገር የማለዘብ የማቀራረብ ነገር ሲመጣ አንድነት ኢትዮጵያንም ያጠናክራል። ለኢትዮጵያን በጎ አስተዋጽኦ ይኖረዋል። በትግራይ ብቻ አንወስነው ነው የምለው።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው መድረኩ ከመዘጋጀቱ በፊት በግላቸው ከፓርቲው ከወጡ ታጋዮች ጋር እንደተወያዩ ተናግረው እንደዚህ አይነት መድረክ የክልሉ ነጋዴዎች ማዘጋጀታቸውን አድንቀዋል።
ድንገት ተፈጠረ ገርና ክኖስ ደብልናን
ድንገት የተፈጠረ ተደርጎ ሊወሰድ አይገባም። እንደ ፓርቲም የመቀያየምና መራራቅ ፖለቲካ ሊቀር እንደሚገባ ተነጋግረናል። ግን ደግሞ በዚህ ጉዳይ ህዝብ ገብቶበት የተካሄደ በመሆኑም በጣም ተደስቻለሁ። በካቲት 11 መካሄዱም ደግሞ ታሪካዊ ያደርገዋል ነው ያሉት። የውቅና መድረኩ በትግራይ ነጋዴዎችና አምራቾች ማህበር የተዘጋጀ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታን እናመሰግናለን ለዘገባው። ቀጣዩ ዘገባ ደግሞ ወደ ደሴ ይወስደናል። በአማራ ክልል የመጀመሪያው የሆነውና በደሴ ከተማ የተገነባው የይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት ትናንት ተመርቋል። ከ40 ሚሊዮን ብር በላይ ወጪ የተደረገበትን አዳሪ ትምህርት ቤት 29.6 ሚሊዮን ብሩን የሸፈኑት በጎ አድራጊ ግለሰብ ሲሆኑ ቀሪው በአማራ ልማት ማህበር የተደገፈ እንደሆነ ታውቋል። መስፍን አራጌ ተጨማሪ አለው።
ከዛሬ 78 ዓመታት በፊት አንድ ዕድሜው አልጠና ብላቴና አባትና እናቱን በሳምንት ልዩነት እነሱ ክፉ ቀን እያሉ በሚጠሩት ቸነፈር ምክንያት በሞት ይነጠቃል። ይህ ሮጦ ያልጠገበ ተጫውቶ ያልሰለች የታዳጊ እህትና ወንድሞቹን ይዞ ከትውልድ አገሩ ይወጣል። ሕይወትን በፈተና ውስጥ ለማለፍ ትምህርትን ቀዳሚ ማድረግ ነበረበት። ረሃብ ወላጆቹን የነጠቀው ሰው በትምህርት ድህነትን ደቆሰው። ተምሮ ሌሎቹን አስተማረ። በ2002 ዓ.ም አልማ ያዘጋጀው ቴሌቶን የዚህን ሰው ቤተሰቦች አንድ ታሪካዊ ስራ እንዲሰሩ አነሳሳቸው። በክልሉ የመጀመሪያ የሆነውን አዳሪ ትምህርት ቤት ከአማራ ልማት ማህበር ጋር በመተባበር ገንብቶ ማስረከብ ህልማቸው ከስምንት ዓመታት በኋላ እውን ሆኖ ይሁኔ ወልዱ መታሰቢያ በሚል ስያሜ ትምህርት ቤቱ ለምርቃን በቃ። የፍሊንትስታውን ኢንጂነሪንግ ባለቤት የአቶ ይሁኔ ወልዱ ልጅና ለግንባታው 29.6 ሚሊዮን ብር ወጪ ያደረጉት ኢንጂነር ጸደቀ ይሁኔ
አባቴ ከዛ በኋላ ከመጀመሪያዎቹ የመድኃኒት ቀማሚዎች መካከል ፓስተር ትምህርቱን ተመርቆ ነው ልጆቹንም ደግሞ አስተምሩ እኔና ወንድም እህቶቼን የተማርን እንድንሆን ያደረገው እና ይሄ ነገር ጥሩ አርአያ ይሆናል ብለን ነው።
አዳሪ ትምህርት ቤቱ የክልሉ ፕሬዝዳንትን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የደሴ ከተማ ነዋሪዎችና ጥሪ የተደረገላቸው እንግዶች በተገኙበት ትናንት ተመርቋል። ፕሬዝዳንቱ ግለሰቡ ያደረገውን ድጋፍ አድንቀዋል።
ክልሉ ብዙ ሰዎች ይኖራሉ፣ ነገር ግን የክልል እንዲለወጥ ከፍተኛ ጥረት ከሚያደርጉት ጥቂቶች ውስጥ አንዱ ነው እና እንድታመሰግኑልኝ እፈልጋለሁ። ከአካባቢው አልፎ ከአማራ ክልል አልፎ ለኢትዮጵያ የሚጠቅሙ ዜጎችን ለማፍራት ከዛም አልፎ ለዓለም በተፈጥሮ ሳይንስ፣ በማህበራዊ ሳይንስ፣ በኢንጂነሪንግ እና በሌሎች የሙያ መስኮች አስተዋጽኦ የሚያበረክቱ ወጣቶችን ለመኮትኮት የሚያስችል ትልቁን ስጦታ ነው ለክልሉ ህዝብ የሰጠው።
ትምህርት ቤቱ በተያዘለት የጊዜ ሰሌዳ አለመጠናቀቁ በአካባቢው ህብረተሰብ ዘንድ ያሳደረውን ቅሬታ በማንሳት ኢንጂነሩ ይቅርታ ጠይቀዋል። አያይዘውም የክልሉን የትምህርት ደረጃ ለማሳደግና ተጠቃሚነታቸውን ለማስፋት ድጋፋቸውን እንደሚቀጥሉ አረጋግጠዋል።
ቤተሰባችን እኔ እህቶቼና እናቴ አንድ ላይ ሆነን ይህን ነገር እንስራ ብለን ሞከር ነው። ከዛ በኃላፊነት ነው የሚያስኩት ይህን ጉዳይ ያው ቢዝነስም ትንሽ ቀዝቅዞ ነበር። ኃላፊነታችን ወደዛ ወደዚህ ሲል ትራው 89% ከተጠናቀቀ በኋላ የመጨረሻው አካል ረጅም ጊዜ ፈጅቶብን ነው የጨረስኩና በመዘግየቱ ምክንያት ብዙ ሰው አስከፍቻለሁ። የደሴ ከተማ አካባቢ ሰዎችም እውነት ለመናገር እኔ አሁንም ቢሆን በጣም ትንሽ ነገር ያደረኩና ካሁን በኋላ ደግሞ ቤተሰባችን ምንም ሆነን ወደ ቀድመ መደበኛ ወደ ፕራይመሪ ስኩል ያደላ ስራ በክልሉ መስራት አለብን።
አዳሪ ትምህርት ቤቱ በክልሉ የ8ኛ ክፍልን ፈተና ወስደው የላቀ ነጥብ ያስመዘገቡ 125 ተማሪዎችን ተቀብሎ ያስተናገደ መሆኑን የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ ገልጸዋል። በሚቀጥሉት አመታትም ጥራት ላይ ያተኮረ ስራ እንደሚሰሩ አመልክተዋል።
በአማራ ክልል በሚገኙ ከቅድመ መደበኛ እስከ ሙያና ቴክኒክ ያሉ ትምህርት ቤቶች የስታንዳርድ ያላሟሉ ናቸው። ለሽፋን ብቻ ሲባል የተገነቡ አንዳንዶች እንደውም የመማር ማስተማር ቁሳቁስ ያልተሟላላቸው ናቸው። አጥር የሌላቸው ትምህርት ቤቶች አሉ። የቴክኖሎጂ ግብዓት ያልተሟላላቸው ትምህርት ቤቶች አሉ። ኦልሞስት 84% ከደረጃ በታች ከስታንዳርድ በታች ነው ትምህርት ቤቱ ያሉ ትምህርት ቤቶች። ልዩ አዳሪ ትምህርት ቤትን ከማስፋፋት ጎን ለጎን በኢንጂነር ጠበቃ አይነት ባለሀብቶችን ዲያስፖራውን እንዲሁም የክልሉን ህዝብ የአልማን አባላት በማስተባበር በአማራ ክልል የሚገኙ ትምህርት ቤቶችን የደረጃ የማስጠበቅ ስራ ከትምህርት ቢሮ ጋር በመተባበር ደረጃቸውን ለማስጠበቅ አቅደን እየተንቀሳቀስን ያለን።
የአማራ አቀፍ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታው በእለቱ እንዳስረዱት የክልሉን ህብረተሰብና ዲያስፖራውን በማስተባበር ተመሳሳይ አዳሪ ትምህርት ቤቶች በጎንደርና በባህር ዳር ከተማ እንደሚገነቡ ጠቁመዋል። ትምህርት ቤቱን በውጭ ሀገራት የሚኖሩ መምህራንና ባለሀብቶች በተለያዩ መጽሐፍትና በማስተማር እንዲደግፉም ኢንጂነር ይሁኔ ጥሪ አስተላልፈዋል። በ6582 ካሬ ላይ ያረፈው አዳሪ ትምህርት ቤት የመማሪያ ክፍሎችን፣ የአስተዳደርና የማደሪያ ህንፃዎችን፣ ቤተ መጻሕፍቶችን፣ ቤተ ሙከራንና ሌሎችን ያካተተ 13 ህንፃዎች አሉት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
ልክ የዛሬ 82 ዓመት የአዲስ አበባ ውሎ ጥሩ አልነበረም፣ በጣም መጥፎ ነበር። ክፉና በደም የራሰ የሰማዕታት ቀን ሆኖ ነበር የዋለው። ተከታዮቹ ቀናትም እንዲሁ ክፉ ቀን የሚባሉ የባሱ ክፉ ቀናት ነበሩ። ከሰላሳ ሺህ በላይ ኢትዮጵያውያን በወራሪ ጣሊያን ጦር የተጨፈጨፉበት፣ ቤት ተዘግቶባቸው በእሳት የተቃጠሉበት፣ በመሳሪያ የተጨፈጨፉበት፣ ለነጻነትም በቃል ሊገለጽ የማይችል መሥዋዕትነት የከፈሉበት ቀን ነው ዛሬ። ዕለቱን በኢትዮጵያ፣ በሮማ ጣሊያን፣ በዩናይትድ ስቴትስ ከተሞች፣ በዳላስ፣ በኒውዮርክ፣ በታምፓ ፍሎሪዳ፣ በዋሽንግተን ዲሲ፣ በቫንኮቨር ካናዳ፣ በደቡብ አፍሪካና በዚምባብዌም ኢትዮጵያውያን በልዩ ልዩ ዝግጅቶች ዘክረው ውለዋል። አዲስ አበባ ላይ የካቲት 12 አደባባይ ላይ ዛሬ ማለዳ በተከናወነው ዝክር አርበኞች፣ ወጣቶች፣ ባለሥልጣናት ተገኝተዋል። የአበባ ጉንጉንም ለሰማዕታቱ ክብር በሐውልቱ ስር ተቀምጧል። ወጣቶች በአካባቢው እየተሰባሰቡ ዕለቱ በብሔራዊ ቀንነት እየተከበረ እንዲቀጥል ጠይቀዋል። ቅስቀሳም እያካሄዱ ናቸው። የካቲት 12 82ኛው ዓመት በዩናይትድ ስቴትስ ታስቦ የዋለበትን ሁኔታ ከግሎባል አላያንስ ፎር ጀስቲስ ለኢትዮጵያን ኮዝ ከሚባለው ወይም ለፍትህ ዓለም አቀፍ ጥምረት የኢትዮጵያ ጉዳይ የሚባለውን ጥምረት መሪን አቶ ኪዳኔ አለማየሁን ማምሻውን ደውለን አነጋግረናል።
በቅድሚያ አመሰግናለሁ አቶ ኪዳኔ አለማየሁ። ዓለም አቀፍ ህብረት ለፍትህ በኢትዮጵያ ጉዳይ የዲሬክተር ኖት ወይም ግሎባል አላያንስ ፎር ጀስቲስ ለኢትዮጵያን ኮዝ የሚለውና የዛሬውን ቀን የሰማዕታት ቀን 82ኛው ዓመት ነው ዘንድሮና እዚህ በአሜሪካ ብቻ ሳይሆን በተለያየ አካባቢም በግሎባል አላያንስ በኩል እንደተከበረ ከተለያዩ ጽሁፎች እርሶም ከጻፏቸው ጽሁፎች ተረድተናል። እስቲ እንዴት ነበር ዛሬ የዛሬው ቀን የት በምን ሁኔታ ታሰበ?
መጀመሪያ በዚህ እንድሳተፍ
ስለደወላችሁልን በዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ስም ከልቤ በትህትና ማመስገን ፈልጋለሁኝ። አዎ፣ የካቲት 12 በዓለም አቀፍ ደረጃ እንዲዘከር ብዙ ጥረት እየተከናወነ ነው። ባለፈው አመት 30 ከተሞች ነበር የተዘከረው። በዚህም አመት ከዛ በማያንስ መንገድ እንዲዘከር ጥረት አድርገናል እና ለጊዜው የምናውቀው ከሁሉ በላይ በጣም አስደናቂ የሆነው ክስተት ሮም ከተማ ትላንትና ተዘክሯል። እዚያ ሂደት ላይ የተሳተፉት የኢትዮጵያ ኤምባሲ እና ልዩ ልዩ ጣሊያናዊ ድርጅቶች እና ግለሰቦች የተሳተፉበት ነው። በዚያ አጋጣሚ ለሁሉም ጣሊያኑ ሰው ስሙ ካርሜሎ ክሬሸንቲ ይባላል። በጣም በዚህ በኢትዮጵያ ጉዳይ ቅስቀሳ እያከናወነ ያለው ነው። እዚያ ተዘክሯል። ሁለተኛ ደግሞ ኒውዮርክ ከተማም መዘከሩን ሰምተናል እና ያንን በኢሜይል ደርሶኝ አሰራጭቻለሁ። ትናንት ደግሞ በተጨማሪ ጋብዘውኝ ራሴ የተሳተፍኩበት ሂውስተን ከተማ በእውነቱ አስደናቂ የነበረ ባይኔ ያየሁት ነው። እዛ ላይ ዋናው ያዘጋጁት የወጣቶች አንድነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣቶች አንድነት ድርጅት የተባለ ነበረ እና በቲያትር በግጥም ልዩ ልዩ ሰዎች ያቀረቡት ታሪካዊ የሆነ ነገር ነበረ። እንዲሁም በተጨማሪ በተለይ ሊታሰብ የሚገባው ቫንኩቨር ካናዳ፣ እዛ ማህበሩ ሰባሰባቸው ሰዎች ዛሬ ከጣሊያን ኮንሱሌት ቢሮ ሄደው እዛ ኃላፊ የሆነውን ኮንሱል ጀነራሉን እንደሚያነጋግሩ ነው ቃል የገቡልን እና እንዲሁ በየከተማ ልዩ ልዩ ከተማዎች ዘና ዝርዝሩን አልደረሰንም፣ እንደሚጽፉልን ተስፋ እናደርጋለን። በዓለም አቀፍ ደረጃ ከደቡብ አፍሪካም እነ ፕሮፌሰር ማሞ ሙጬ ይህንን እያዘጋጁ መሆኑ ጽፈውልናል እና ዩሮፕም እንደዚሁ ሌሎች ከተሞች እንደሚዘከር እናምናለን። ቅርብ ምስራቅም ኦስትሬሊያ። በእውነቱ እግዚአብሔር ይመስገን የእኛ ሰዎች ብዙ እንቅስቃሴ እያሳዩ ነው። ዞሮ ዞሮ ግን ዋናው ልጠቅሰው የምፈልገው ለዚህ ሁሉ የሚፈለገው ውጤት አንደኛ ለኢትዮጵያ የሚያስፈልገው ቫቲካን ኢትዮጵያን ሕዝብ ይቅርታ እንድጠይቅ፣ ሁለተኛ የጣሊያን መንግስት 1 ሚሊዮን ለጨፈጨፈው ብዙ ንብረት ለዘረፈው 2000 ቤተ ክርስቲያኖች እና 525 ቤቶች ላወደመው ለኢትዮጵያ ተገቢ የሆነ ካሳ እንዲከፍል እንዲመልስ ጥረት እያደረግን ነው። ያ እንደሚሳካ ተስፋ እናደርጋለን።
እርስዎ በዛ በኩል በጣም እንደሚተጉ እናውቃለን። አቶ ኪዳኔ፣ ይገርማል። ጣሊያን ሀገር ሮማ ውስጥ መከበሩ ራሱ ይሄ በዓል በጣም አስገራሚ ነገር ነው። አንድ አሁን እርስዎን ያገኘሁት ዳላስ ቅዳሴ ስነ ስርዓት ላይ እያስቀደሱ ከዛ ወጥተው ነው የሚሰጡኝ። በዚህ አጋጣሚ በእውነት በአድማጮቼ ስም ከልብ ከልብ አመሰግናለሁ። የቅዳሴ ነገር ካነሳ አሁን አዲስ አበባም ሲታሰብ ስላሴ በየአመቱ ቅዳሴ ይደረጋል፣ ፍትሐት ይደረጋል እና የት ቦታ ምን እንደተደረገ ለምሳሌ ከዳላስ ቢነሱ በአሁን ሰዓት እዛም በሚያስቀድሱበት ቦታ ምንድን ነው የሚደረገው? ከቅዳሴ በተጨማሪ የሞቱትንም በማሰብ ጸሎተ ፍትሐት በማድረግ እንዲሁም ደግሞ አደባባይ ላይ የተደረገ ካለ እንደው እዚህ ቦታ እዚህ ሆነ፣ እዚህ ቦታ እዚህ ሆነ እንዲሆነ እንዲሉኝ፣ እንደ ሮማው ማለት ነው ወይም እንደ ኒውዮርኩ።
አዎ፣ ለጊዜው አታድስ። በእውነቱ የት ቦታ ምን እንደተከናወነ ያን ሪፖርት እየጠበቅኩ ነው። ግን ከዚህ በፊት ሊጠቀስ የሚገባቸው ሁለት ነገሮች፣ አንደኛ በዶክተር አግደው ረዴ በኩል የደረሰኝ መልእክት በኢትዮጵያ እንደሚዘከር እሳቸው አረጋግጠውልኛል። ሁለተኛ ደግሞ አቶ ሙሌ የሚባል ከጎንደር እንደዚሁ ዛሬ ስልክ ደውሎ በቫይበር ያ እዛ እንደሚዘከር ገልጾልኛል እና በሰፊው እንደሚዘከር ተስፋ እናደርጋለን።
ጥሩ። እንደው አከባበሩን በተመለከተ እንዳሉት ሪፖርት ከየቦታው አልደረሳችሁም፣ ግን ሲደርስ በሌላ ፕሮግራም እንሸፍነዋለን። በመጨረሻ እንደው የዘንድሮ ልዩ የሆነበት ልዩ ሁኔታ ታይቷል ምንድን ነው? ያን ቢገልጡልኝ አበቃለሁ።
አዎ፣ አዲሱ መጀመሪያ እንደገና አመሰግናለሁ። ልዩ የሚያደርገው ነገር ዋነኛው ጣሊያኖቹ ራሳቸው ይህንን ጉዳይ ብለው በኢትዮጵያ ለደረሰው ግፍ ቅድሚያ ሰጥተው መዘከራቸው አንደኛው ነው። ሁለተኛው ነገር አንዳንድ ሰዎች እንደ ዶክተር በርደን ያሉ በኢትዮጵያ ስለተዘረፈው ንብረት ራሳቸው በተሰማቸው ብሶት ሌላ ከአፍሪካ የተዘረፈ ምን አለ ብለው እያሰቡ ከእነሱ ጋር የተለዋወጠ ናቸው መልእክቶች ናቸው። ሶስተኛ ደግሞ የኢሮፕያ ምክር ቤት ይህንን ጉዳይ ብሎ መልስ እንደሚሰጠን ቃል የገባልን ነው። በሌላ በኩል ግን ሙሶሎኒ የልጅ ልጅ ስለ አያቷ አንድ የማይሆን ነገር የተናገረ እከሳለሁ ብላ የማስፈራራት ድምፅ ስላሰማች ለእሷ መልስ ሰጥተን ግልባጩን ለጣሊያን መንግስት፣ ለኢትዮጵያ መንግስት ግልባጭ አድርገን ልከናል። እንደዚህ ያሉ አንዳንድ ነገሮች አጋጥመውናል። ግን የኢትዮጵያ አምላክ ለኢትዮጵያ ስለሚያስፈልገው ፍትህ ይረዳናል ብለን ያቀማችንን እየቀጠልን ነው።
መልካም ነው። አቶ ኪዳኔ አለማየሁ የግሎባል አላያንስ ፎር ጀስቲስ ማለት ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ዋና ስራ አስኪያጅ፣ እግዚአብሔር ይስጥልኝ። እንዳልኩት ከቅዳሴ መሃል ወጥተው ነው ለኢትዮጵያ አድማጮቻችን፣ ለዓለም አድማጮች ይሄን የሰጡት። እርስዎ የኢትዮጵያ ጉዳይ በጣም የሚያሳስበው ኢትዮጵያዊ ነዎት። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አመሰግናለሁ። መልካም ቀን።
አመሰግናለሁ። እግዚአብሔር ያክብርልን። ኢትዮጵያ አምላክ ይርዳ።
አሜን።
ጥቅ ማለዳ የሚያበራ መስሎ የሚሸኝ እንግዳ ረፋኖ ፋኖ ረፋኖ ፋኖ ረፋኖ ፋኖ አሁን ለምንድን ነው ሬማ ቶንቶሉ ቅጥር አይበትም ካልደረሰ ቀኑ እንኳን የነደደው እንኳን የቆጭው እንኳን የነደደው እንኳን የቆጭው ወንድሙን ይገላል እንኳን የሶሰው።
ለዓለም ጥቁር ሕዝቦች አንጸባራቂ የሆነው ነጻነት በነጻ አልተገኘም። ኢትዮጵያውያን የከፈሉት መሥዋዕትነት የሚዘከርበት ዕለት ነው ዛሬ። አቶ ኪዳኔ አለማየሁንና አዲሱን አመሰግናለሁ። ወደ ተከታዩ ቅንብራችን እናልፋለን። በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ስርጭቶቻችንን በፌስቡክ ላይቭም ማዳመጥ ትችላላችሁ። ሐኪሙን ይጠይቁ ተከታዩ ዝግጅት
በእንግሊዝኛው ኮለን በመባል የሚታወቀውን የደንዳኔ ወይም የትልቁን አንጀት ካንሰር አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት ሳምንት የተጀመረ ቅንብር የመጨረሻ ክፍል ነው። ለምሽቱ ሐኪሙን ይጠይቁ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን ዶክተር ከበደ ቤኛ በዩናይትድ ስቴትሱ ሜዮ ክሊኒክ የካንሰርና የስነ ደም ሕክምና ልዩ ባለሙያ ናቸው። ዶክተር ከበደን ያወያያቸው የፕሮግራሙ አዘጋጅ አሉላ ከበደ ባለፈው ሳምንት ዝግጅቱ መገባደጃ ላይ በተለይ ከካንሰር ምርመራ ጋር ተዛምደው በሚነሱ ጉዳዮች ዙሪያ በወረወረላቸው ጥያቄ ይንደረደራል።
ዶክተር ከበደ ባለፈው እንዳስረዱን ይህን ኮሎኖስኮፒ በመባል የሚታወቀውን ወደ ሆድ ዕቃ ገብቶ በጨረር አማካኝነት ከውስጥ የሚመለከተው መሳሪያ ተልኮ የሚጠናበት ሁኔታ የአምስት ዓመትና የአስር ዓመት ጊዜ ተሰጥቶ ድጋሚ ሊደረግ እንደሚችል ገልጸዋል። ከላቦራቶሪ ምርመራ ውጤት በኋላ ካንሰር የለውም ለጊዜው፣ ወደፊት ግን ይመጣ ይሆን እንደሆን በአምስት ዓመት ውስጥ እኔ ብሎ ቀጠሮ ሲሰጥ ምን ያህል አደጋ የመከሰት እድል አለ ወይስ በዛ አምስት ዓመት ጊዜ ውስጥ የሚፈጠረው አደጋ በጣም አነስተኛ ነው በሚል ነው ይህ ውሳኔ የሚወሰደው?
እንግዲህ አንዳንድ ነገሮች የኮለን ካንሰር እድገቱ ተፋጥኖ የሚያድግ አይነት ካንሰር አይደለም። ለምሳሌ ፖሊፑ በሚወጣበት ጊዜ ካንሰር ነው ከተባለ ሐኪሙ የዛሬ 3 ዓመት ወይም የዛሬ 2 ዓመት እንደገና ኮሎኖስኮፒ መስራት አለብኝ ብሎ ሊመክር ይችላል። ነገር ግን ዝምኑ አይነት ነን ማልግናት ነው የምንለው ቤናይን ከሆነ ካንሰር ያልሆነ በሂስቶሎጂ ከሆነ ግን 5 ዓመት ወይም 10 ዓመት ይህም ሪኮመንድ የሚደረገው ባለፉት 30 ወይም 40 ዓመታት ጥናት ተደርጎ ነው። እንደዚህ አይነት ካንሰር ያለባቸው ሰዎች 5 ዓመት ወይንም 10 ዓመት ውስጥ እንደገና ቢሰራ ቀስ ብሎ የሚያድግ የሚመጣ ስለሆነ ከ5 እስከ 10 ዓመት ያለው ጊዜ ይበቃል ተብሎ ይነገራል። ነገር ግን ለምሳሌ ሀይ ሪስክ ግሩፕ የሚባለው አሉ። ከአሁን በፊት ቤተሰቦቻቸው የኮለን ካንሰር ያለባቸው በተለይ እድሜያቸው 40 ዓመት በፊት ሆኖ ማንኛውም የቅርብ ዘመድ አባት፣ እናት፣ አጎት፣ አክስ ኮለን ካንሰር ካለባቸው እነሱ ደግሞ የተለየ አይነት ሪኮመንዴሽን ያላቸው ቅድም የነገርኩ የሚሆነው ለአብዛኛው ህዝብ ነን ሀይ ሪስክ
በከፍተኛ ደረጃ የመጋለጥ እድል ለሌላቸው
ነው።
የቤተሰብ ታሪክ ካለ በዘር የመወረስ እድል ላላቸው ግን የተለየ ምክር ያስፈልጋል ይላሉ ነው።
አዎ የተለየ። ይሄም እንለው አብዛኛው እንግዲህ አብዛኛው ጥናት የተካሄደው እዚህ በዌስተርን ወርልድ ነው። አፍሪካ ሌላ ሪኮመንዴሽን ሊያስፈልገው ይችላል።
መልካም። ዶክተር ከበደ አጋላጭ ከሆኑ ኔታዎች ጋር የሚዛመዱ ጉዳዮችን ገልጸዋል። አንዱ ቀደም ብሎ የጠቀሱት በዘር ሐረግ የቅርብ ቤተሰብ ከዚህ ቀደም ተጋልጦ መሆኑ የሚታወቅ ከሆነ አሁን በምርመራው ሂደት ውስጥ ያለውም ሰው ሊጋለጥ ይችላል የሚለውን ከፍ እንደሚያደርገው ጠቁመዋል። ሌሎች ምን አይነት አጋላጭ ሁኔታዎች አሉ? ምን አይነት ሁኔታዎች ይበልጥ አንዱን ከሌላው ለኮለን ካንሰር የመጋለጥ እድሉን ከፍ ያደርጉ ይሆን?
አዎ ልክ ነው። ይሄ ደግሞ አንዳንድ አሶሲሽንስ እና ደግሞ በኤፒዲሞሎጂካል ጥናት መሰረት ለምሳሌ የምግብ አይነታችን ብዙ ጊዜ ፍራፍሬና ቅጠላቅጠል የማይመገብ ሰው ገለባው የተለየ ወጣለት ሪፋይንድ ሆነ
ተፈትሎ ገለባው ተለይቶ የውስጡ ብቻ ለምግብነት በሚውልበት ጊዜ አደጋው ይጨምራል ይላሉ ነው።
አዎ ልክ ነህ። እሱ ነው ትልቁ እንደውም ብዙ ጊዜ ያለው። አሁንም ቢሆን ግን ቀጥተኛ የሆነ ምክንያት ሳይሆን ይገናኛል።
አጋጆች ናቸው።
ለምሳሌ ሲጋራ ማጨስ ላንግ ካንሰር ያመጣል ማለት እኮ ማንንም ፕሩቭ ያደረገው ሰው የለም። ነገር ግን አሶሲሽን ነው። ልክ እንደዛው ፍራፍሬ አለመብላት፣ ሆድ ቀን ብዙ ጊዜ የሚያለባቸው ሰዎች ቅጠላቅጠል አለመመገብ፣ እነዚህ የኮለን ካንሰር እንትኖችን ይጨምራሉ ተብሎ ይታመናል።
መልካም። እንግዲህ አጋላጭ ሁኔታዎችን ተመልክተናል። ምግብ ሁኔታ በደንብ ተፈትጎ የተለየውም ብለዋል። ገለባው ጋር ለምግብነት የሚቀርብበት አንዱ ጠቃሚ እንደሆነ አመላክተዋል። መከላከያውን ገፋ አድርገን እንመልከት። ብዙ ጊዜ አንድ ህመም ከመምጣቱ በፊት የሚደረጉ ወይም በህሙማኑ በራሳቸው የሚወሰዱ እርምጃዎች ቀዳሚዎቹ አማራጮች ናቸውና ቀደም ብለን በተጓዳኝ ካዩዋቸው ነጥቦች ውጪ በመከላከሉ ረገድ ህሙማን እንዲያስቧቸው ከግምት እንዲያስገቧቸው የሚገለጹ ነገሮች ይኖሩ ይሆን?
ያው ልክ ሌሎች አይነት ህመሞች ሄልዝ ስታይል ይሉታል። ተቻለ የአካል እንቅስቃሴ ማድረግ፣ አለማጨስ፣ ከተቻለ መጠን ክብደትን መቆጣጠር፣ የምንመገበው ምግብ ደግሞ ከተቻለ ፍሩትና ቪጅተብል የሚጨምር ማድረግ፣ በተጨማሪም የሚቻል ከሆነ ደግሞ ቅድም የተናገርናቸው ክሊንግ ቴስቶቹ
የምርመራ ዘዴዎች
እነሱን ማተኮር ያለብን። ምክንያቱም እስካሁን ድረስ የታወቀው የምርመራ ዘዴ የሚደረገው እኮ ኮለን ካንሰር እንደ መከላከል ማለት ነው። ምክንያቱም ፖሊፑ ካለ ካንሰር ከመቀየሩ በፊት ስለሚወጣ እሱም እንደ መከላከል ነው የሚታየው። እነዚህ ነገሮች ላይ ነው ማድረግ በደንብ ማሰብ ያለብን። የተለየ ወይንም አንድ ስፔሲፊክ የሆነ ምግብ ኮለን ካንሰርን ለመከላከል ይረዳ ብሎ መጠቀም ትንሽ ሊያሳስብ ይችላል እና ማወራው የለኝም ስለሱ።
መልካም። ጤናማ የኑሮ ዘይቤን አስመልክተው የአካል እንቅስቃሴ አስፈላጊነትን ለሌሎች ህመሞችም እንደሚመከረው ሁሉ በብቸኝነት ባይሆንም ይረዳሉ በሚል ከጥንቃቄ ጋር አስረድተዋል። አንድ ቀላል የመድኃኒት አይነት በተለይ የኮለን ካንሰር የሚያሰጋቸው ሰዎች ፖሊፕስ ያሏቸው እጢዎች ከታዩ በኋላ አስፕሪን የሚባለው የመድኃኒት አይነት ይመከራል። የቱን ያህል ዛሬም ድረስ ተቀባይነት አለው?
አዎ እሱ ቅድም ያልኩ አሶሲሽን ነው። እንግዲህ አሶሲሽን በአማርኛው ትርጉም ስላጣሁለት ነው።
ዝምድና
ነው የታየው። ይሄም እንደ መሰለ እዚህ አሜሪካን ሀገር ውስጥ ጥሩ የሚባለው ለምሳሌ ፊዚሺያንስ ሄልዝ ስተዲ፣ ነርስስ ሄልዝ ስተዲ፣ እነዚህ ወደ 50,000-100,000 የሚሆኑ ሐኪሞች ነርሶች ለረጅም ዓመት ፎሎ ያደርጓቸዋል፣
ይከታተሏቸዋል።
ምንም አይነት ምግብ እንደሚወስዱ፣ በቀን ስንት ፍሩት እንደሚበሉ፣ በቀን ስንት ቅጠላቅጠል እንደሚበሉ፣ ምን አይነት እንደሚወስዱ ፎሎ ስለሚያደርጓቸው ያ ስተዲ ከረጅም ጊዜ በኋላ እነዚህ አስፕሪን የወሰዱት ነርሶችና ሐኪሞች እነሱ ላይ የኮለን ካንሰር ኢንሲደንስ ስላይትሊ ሎወር ነው። በዛ ምክንያት ምናልባት አስፕሪን መውሰድ የኮለን ካንሰርን ሊከላከል ይችላል የሚል ቲዮሪ ነው ያለው እና ፕሩቭን አይደለም ግን ሐኪም እንዳትወስድ ብሎ ካላለው በስተቀር በቀን አንድ ቤቢ አስፕሪን የሚባለውን መውሰድ ለዚህ ብቻ ሳይሆን ለተለያዩ ነገሮች ጠቅማል ብዬ አስባለሁ።
መልካም። ከመጨረሻው ጥያቄ ላይ ደርሰናል። ግራ ቀኝ የሚነሱትን ነጥቦች ተመልክተዋል። ዶክተር ከበደ ይህ ሁሉ ተብሎ አንድ ሰው ለካንሰር መጋለጡ ከታወቀ በመጀመሪያ ካንሰር ይታከማል ወይ? የኮሎን ካንሰር በሕክምና ሊዳን የሚችል በሽታ ነው ወይ? ከሆነስ ምን አይነት የሕክምና አማራጮች አሉ? መቼስ ነው የሕክምና ውጤት ከፍ የሚለው?
አዎ ይህ ኮሎን ካንሰር እንደውም እስካሁን ድረስ ካሉት ካንሰሮች ምንድን ነው መዳንና መታከም የተለያዩ ነገሮች ነው። መታከም በሁሉም አይነት ደረጃ ላይ የሚገኘው ኮለን ካንሰር መታከም ይችላል። መዳን ግን ብዙ ጊዜ እንደውም የካንሰር ሐኪሞች መዳን አናወራም መኖር ነው እንደምናወራው ሪሚሽን እዚህ ላይ ኪዩር የሚባለው መዳን በኮሎን ካንሰር ውስጥ በጊዜ ከተገኘ ብዙ ጊዜ እስከ ስቴጅ ምንላቸው ከስቴጅ 1 እስከ ስቴጅ 4 በአንደኛ ነው ጥንቅ ደረጃ ያሉትን ኮሎን ካንሰሮች ኪዩር ነው የሚባለው
ሙሉ በሙሉ መፈወስ
አዎ ሙሉ በሙሉ መፈወስ ነው ምክንያቱም ቆርጠህ ካወጣኸው ሌላ ተጨማሪ መድኃኒት መውሰድ ላያስፈልገው ይችላል። ለዚህ ነው እድሜው ከ40 ዓመት ወይም ከ50 ዓመት በላይ የሆነ ሰው ከቻለ ወይንም በእንደዚህ አይነት በሽታ የቤተሰብ ታሪክ ያለው ክሊኒንግ ቅድሚያ ምርመራ አለበት ተብሎ የሚመከረው ምክንያቱም በሽታው ሳይሰራጭ ከተገኘ መዳንን ስለሚያመጣ ይህ አንደኛው መንገድ ነው። ነገር ግን ኮሎን ካንሰር ደግሞ ግድግዳውን በስቶ ከአካባቢው ያሉትን እጢዎች ከጨመረ ወይንም ከግድግዳው ወጥቶ ጉበቱን ሌሎች የሰውነት ክፍሎችን ከነካ ትሪትመንት አለው ነው። በተለይ ባለፉት 10 እና 15 አመታት የሚገርም አይነት ነው። በየአመቱ አዳዲስ መድኃኒቶች አሉ። በዛም ምክንያት ኮሎን ካንሰር ያለባቸው በሽተኞች በተለያየ ደረጃ ቢሆኑም መታከምና እድሜያቸውን ማራዘም ይችላሉ።
ፈጥኖ ከታወቀ ይረዳ የሚችል መዳን የሚችል ነው። ስለዚህ ተስፋ የሚያስቆርጥ አይደለም። ካንሰር ሲባል የሞት ፍርድ እንደተሰጠ ተደርጎ የሚወሰድበት ነው በአመዛኙና የኮሎን ካንሰር በጊዜው ከተደረሰበት መዳንም መፈወስም ይቻላል ካልሆነም በሕክምና እንዳለበት ሁኔታ ይረዳል ነው መደምደሚያው።
አዎ እንደዛ ማለት ነው።
ዶክተር ከበደ በኛ የካንሰር ሐኪምና የደም ሕክምና ጉዳዮች ልዩ ባለሙያ ለተከታታይ ውይይታችን ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከት ርዕስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ
ስለተገኘን ተግደል በጣም አመሰግናለሁ።
ዶክተር ከበደ በኛን አድማጮቻችን ለሰጡት ማብራሪያ እናመሰግናቸዋለን። ቀጥሎ የሚቀርበው ደግሞ ንግድና ምጣኔ ሀብት።
በዋሽንግተን ዲሲ እና አካባቢው ያሉ ኢትዮጵያውያን አሜሪካውያን ነጋዴዎች ምክር ቤት ያቋቋሙበትን ጉባኤ ከትናንት በስቲያ ሜሪላንድ ሲልቨር ስፕሪንግ አድርገዋል። የጊዜያዊ ቦርዱን ፕሬዚደንት አቶ አወቀ ስሞርቅን ማምሻውን በስልክ አግኝቼ አነጋግሬያለሁ። ጤና ይስጥልኝ አቶ አወቀ።
ጤና ይስጥልኝ ሰለሞን። ቪኦኤ እንደምን አመሻችሁ?
እግዚአብሔር ይመስገን። አሁን የደወልኩት ከትናንት በስቲያ እሁድ ስላደረጋችሁት ስብሰባና ስለ ኢትዮ አሜሪካን የንግድ ምክር ቤት አሁን የሚገኝበት ሁኔታ ለመጠየቅ ነበር። እና ምንድን ነው የሆነው በስብሰባችሁ ላይ?
በቅድሚያ የኢትዮ አሜሪካ ንግድ ምክር ቤቱን እንቅስቃሴ አስመልክቶ ይህን ቃለ መጠይቅ እንድናደርግ እድሉን ስለሰጣችሁን ሁላችሁንም ቪኦኤ በንግድ ምክር ቤቱና በራሴ ስም ከልብ አመሰግናለሁ። እሁድ ዕለት የነበረው ዝግጅታችን ሰፊ ነበረ። ለአስር ወራት የተዘጋጀንበት ዝግጅት ነበረ። የንግድ ምክር ቤቱ ምስረታ ይፋዊ ማስተዋወቂያ መድረክ ነበረ። የሃይማኖት አባቶች ተገኝተው ቃለ ቡራኬና ጸሎት እንዲሁም አጭር መልእክቶችን በማስተላለፍ ዝግጅቱን አስጀምረውልናል። ከዛ በተረፈ በንግዱ ዓለም ከፍተኛ ልምድና እውቀት ያላቸው ኢትዮጵያውያን የክብር እንግዶች አስተማሪና አነቃቂ ንግግሮችን አድርገውልናል፣ ድጋፋቸውን ገልጸውልናል። ከተናጋሪዎችም መካከል አቶ ተካልኝ ገዳሙ ነበሩ። በኢትዮጵያ የአቢሲኒያ ባንክ መስራችና ቼርማን ሲኢኦ የነበሩ ናቸው። አሁንም ደግሞ እዚሁ አሜሪካን ሀገር ምስረታው ተጠናቆ ስራ ለመጀመር እየተንቀሳቀሰ የሚገኘው የማራቶን ኢንተርናሽናል ባንክ መስራች ናቸው አቶ ተካልኝ። ከእሳቸው በተጨማሪ አቶ ብርሃነ መዋ ተገኝተው ንግግር አድርገውልናል። የአዲስ አበባ ንግድ ምክር ቤት ፕሬዚዳንት የነበሩ ናቸው። የኢትዮጵያ ኬሚካል ሶሳይቲ ፕሬዚዳንትም ነበሩ አቶ ብርሃነ። አቶ ሀይሉ ዳማ ተገኝተዋል ከቨርጂኒያ። እዚሁ ቨርጂኒያ የሚገኘው የዳማ ሬስቶራንት ባለቤት ለረጅም ጊዜ በንግዱ ዓለም የቆዩ ናቸው። ልምዳቸውንና መልእክታቸውን አጋርተውናል። ከዚህ በተጨማሪ የመንግስት ባለስልጣናትም ተገኝተው ነበረ በእለቱ። ለምሳሌ የዋሽንግተን ዲሲ ከተማ ከንቲባ ሜየር ሙሪየል ባውዘር ተገኝተው ነበረ፣ መልእክት አስተላልፈውልናል። የሚቀጥለውን ስብሰባችን እንዳውም በዋሽንግተን ዲሲ እንድናደርግ ጥሪ አድርገውልናል፣ አቅርበውልናል። ከዚህ በተጨማሪ የንግድ ምክር ቤታችን የተመሰረተው ያው እዚሁ ሜሪላንድ ውስጥ ስለነበረ የሜሪላንድ መንግስት ሞንጎምሪ ካውንቲ ከፍተኛ የመንግስት ባለስልጣናት ኤግዚኪቲቭ ማርክ ኤድሪችን ጨምሮ ረዳቶቻቸው ተገኝተው ነበረ። እነርሱም ብቻ አይደሉም፣ የሞንጎመሪ ካውንቲ የፖሊስ አዛዥ ተወካይም ተገኝተው በመገኘት ብቻ ሳይሆን የድጋፍ ማረጋገጫ ይፋዊ የምስክር ወረቀት አበርክተውልናል። ከዚህ በተጨማሪ በተመሳሳይ የአፍሪካ ኢሚግራንትስ ካውከስ የተሰኘ ድርጅት
የአፍሪካ ፍልሰተኞች ማህበር እንደማለት ነው።
ትክክል ነው። አመሰግናለሁ። የእነሱ ተወካዮችም በስብሰባችን ላይ ተገኝተው እንዲሁ ማህበራችንን እንደሚደግፉ የማረጋገጫ የምስክር ወረቀት አበርክተውልናል። የዩኤስኤድ ሰራተኞችም ነበሩ። የኢትዮጵያ ኤምባሲ ተወካዮችም እንዲሁ አብረውን ተገኝተዋል። የኢትዮጵያ ኮሚኒቲ ተወካዮችም ነበሩ። ከዚህ ሁሉ ጋር ግን ወደ 200 የሚጠጉ የኢትዮጵያውያን የንግዱ ማህበረሰብ አባላት የተገኙበት ትልቅ ስብሰባ ነበረ።
እናንተ ረክታችኋል በዚህ በመጀመሪያው ስብሰባችሁ?
እኛ እጅግ በጣም ደስተኞች ነበር። ምክንያቱም ዝግጅቱን ስናዘጋጅ የወሰደብን ጊዜ ረጅም ነበረ። ለረጅም ጊዜ ተወያይተንበታል። ያቀድነው እቅድ ተግባራዊ የሚሆነው ውጤታማ የሚሆነው ያሰብነውን ሀሳብ ለተዘጋጀለት ህብረተሰብ ማቅረብ ስንችል ነው። ይህም የንግዱ ማህበረሰብ ነው። የንግዱ ማህበረሰብ በሜሪላንድ፣ በዲሲ፣ በቨርጂኒያ ብቻ እንኳን ከ500 የማያንሱ በኢትዮጵያውያን የተመሰረቱ የንግድ ተቋማት ይገኛሉ። አላማችንም የነበረው እነሱን ሁሉ ጋብዘን ሀሳባችንን አስረድተን ወደፊት እንዴት እንቀጥል የሚለውን መረጃ ለመለዋወጥ ነበረ። ከዚሁ ጋር አብረን እስካሁን ድረስ የተዘጋጀንበትን ፕሮግራም ካስተዋወቅናቸው በኋላ ወደፊት ምን ልናደርግ እንዳሰብን በግልጽ ተመካክረንበታል ማለት ነው።
ሌላ ያደረጋችሁት የምርጫም ይሁን ወይም ደግሞ አዲስ ቦርድ የማቋቋም እንቅስቃሴ ወይም የተነሳ ሀሳብ ነበረ? እናንተ ናችሁ እንግዲህ 15 ሰዎች ናችሁ መስራቾች የነበራችሁና ላለፉት 10 ወራት በጊዜያዊ ቦርድ አባልነት ስትንቀሳቀሱ የነበረው፣ እንዴት ነው ካሁን በኋላ ንግድ ምክር ቤቱ የሚመራው?
ትክክል ነው። በእለቱ ዝግጅቱ በአጠቃላይ ያተኮረ የነበረው እንዴት ማህበሩ እንደተመሰረተ፣ መቼ እንደተመሰረተ፣ ለማንና ለምን ዓላማ እንደተመሰረተ ማስረዳት ማስተዋወቅ ነበረ። ስለዚህ ይህንን ዓላማችንንና ማህበሩ የተደራጀበትን እያንዳንዱ መረጃ ካቀረብን በኋላ የዛሬ 4 ወር ቋሚ ኮሚቴ እንደምንመርጥ በጊዜያዊ ቦርድ ለጊዜው እየተዳደረም ቢሆን
እስካሁን በነበረው እየተዳደረ ይቆያል ማለት ነው።
ትክክል ነው። እስከ 4 ወራት ድረስ ቀሪ ዝግጅቶቻችንን እስከምናጠናቀቅ ድረስ ባለው ጊዜያዊ ቦርድ እየተዳደረ ይቆይና በጠቅላላ ስብሰባ እንደዚሁ በትልቅ ጉባኤ ላይ አባላት የሆኑ የተመዘገቡ ኢትዮጵያውያን በተገኙበት ይፋዊ ምርጫ አድርገን ስራችንን በይፋ እንጀምራለን ማለት ነው። በዚህ ዕለት በቀደም ዕለት በነበረን ስብሰባ ላይ በርካታ የንግድ ማህበራት ወዲያውኑ ተመዝግበው አባላት ሆነው ክፍያቸውን ፈጽመዋል። የመመዝገቢያ ክፍያው በእርግጥ ወደፊት የሚቀየር ሊሆን ይችላል፣ ግን አሁን ባለው ሁኔታ የመጀመሪያ ዙር ምዝገባ ስለነበረ በ50 ብር ብቻ ምዝገባ አድርገን የድርጅቱን ስራ ማስኬጃ ወጪዎች ለመሸፈን የሚጠቅም ገቢ አሰባስበናል።
ከዚህ በፊት አድርጋችሁት በነበረ ስብሰባ 150 የሚሆኑ የንግድ ባለቤቶች ተሳትፈው እንደነበረ ነግረውኝ ነበር እና በዚህኛው ላይ ስንት ነጋዴዎች ወይም ስንት የንግድ ድርጅቶች ተመዘገቡ?
ትክክል ነው። እኛ 15ታችን ጊዜያዊ የቦርድ አባላት በተመረጥንበት የመጨረሻው ስብሰባችን ላይ ከ50 የማያንሱ የንግድ ማህበረሰቡ አባላት ተገኝተው ተመዝግበው ነበረ። በእርግጥ ምዝገባው ይፋዊ የሆነው በአሁነኛው ስብሰባችን ጊዜ ነው። ስለዚህ ከእነሱን ጨምሮ ሌሎች ከእነሱ ተጨማሪ ደግሞ ወደ 30 የሚደርሱ ተጨማሪ አዳዲስ አባላትን ጨምሮ አሁን ወደ 80 አባላት ያሉት ሆኗል ማለት ነው። ተመዝጋቢዎቹ እነዚህ ብቻ አይደሉም። አሁንም ድረስ በስልክም በዌብሳይታችንም በተለያየ መንገድ እየደወሉና ያገኙን ለመመዝገብ ፈቃደኝነታቸውን የገለጹ ደግሞ በጣም በርካታ ሌሎች የንግድ ማህበረሰብ አካላት አሉ።
ከአራት ወር በኋላ የምታደርጉት ስብሰባ ዋሽንግተን ላይ ነው የሚጠራው ማለት ነው?
እሱን እንግዲህ ኮሚቴው ተነጋግረን እንደ አስፈላጊነቱ የምንወስነው ይሆናል። ለጊዜው ምንም የወሰነው ውሳኔ የለም።
ከንቲባዋ ግብዣ አቅርበውልናል ስላሉ ነበረ።
ትክክል ነው። ከንቲባዋ ግብዣ ያቀረቡልን በሚቀጥለው ስብሰባችሁ ሲሉ አንዱን ስብሰባ ብቻ ማለታቸው ሳይሆን ወደፊት በማንኛውም ጊዜ የምናደርገው ስብሰባ ካለ እና ከፈለግን ዋሽንግተን ዲሲ በደስታ ተቀብለው እንደሚያስተናግዱን ነው የገለጹልን።
እስቲ እንደው በአጭሩ ለማስታወስ ያህል የንግድ ምክር ቤታችሁን ሀሳብ ምንድን ነው ለነጋዴው የሚያደርገው? ለምን ነጋዴዎች የዚህ ምክር ቤት አባል መሆን አለባቸው?
አመሰግናለሁ። ጥሩ ጥያቄ ነው። እያንዳንዱ ነጋዴ እንግዲህ እዚህ ሀገር በርካታ አይነት የንግድ ስራዎችን ይሰራል። ኢትዮጵያውያን በስራ የሚታሙ አይደለም፣ በጥንካሬ ይሰራሉ። ነገር ግን የጥንካሬያችንና የድካማችንን ያክል ስንጠቀም አንታይም። አገሩ ደግሞ ሰፊ ነው። አሜሪካ ብዙ የንግድ እድሎች አሉት። እድሎቹን ግን ካልተጠቀምንባቸው ትርጉም አይኖራቸውም። ሌላው ቀርቶ የመንግስት ፕሮግራሞች አሉ። በአሜሪካ መንግስት ለነጋዴዎች ሊሰጡ የሚችሉ እገዛዎች አሉ። እነዛን እገዛዎች ብዙዎቻችን አናውቃቸውም፣ አንረዳቸውም፣ ወይም ደግሞ አንጠይቅም። መብታችን የሆነውን ነገር አንጠይቅም። ብዙ ነጋዴዎች በአገሩ ህግ መሰረት በርካታ ታክስ ይከፍላሉ፣ ግዴታቸውን ይወጣሉ። የሚጠቀሙትን ጥቅም ግን ሙሉ በሙሉ የማያገኙ ብዙ ነጋዴዎች አሉ። እርሱ ብቻም ሳይሆን በራሳችን ጥረት እየተንቀሳቀሰ የሚገኘው ማንኛውም የንግድ ድርጅት የሚችለውን ያክል እየተስፋፋ ሲበረክት አናየው። ለምሳሌ አንድ የንግድ ድርጅት በሜሪላንድ ቢቋቋም ቢከፈት በሚቀጥለው አመት ብንመለከት ከዛ ከመጀመሪያ ላይ ከተቋቋመው የንግድ ድርጅት ባሻገር ሁለት ሶስት አራት ቅርንጫፍ ኖሮት አንመለከትም። ይሄ የሆነው ለምንድን ነው የሚለውን ጥናት እያደረገ እገዛ እያደረገ በገንዘብም በሀሳብም በእውቀትም የተደራጀ ምክርና አገልግሎት የሚሰጥ አንድ ምክር ቤት ያስፈልገናል በሚለው ሀሳብ ዙሪያ ነው የተደራጀ ነው። ችግሮችንም እንኳን ባይኖሩብን ያለንን የሰው ኃይልና የገንዘብ ስብስብ አንድ ላይ በማድረግ የተሻለና ከፍተኛ ተቀባይነት ሊያገኝ የሚችል ሰፊ ስራ ልንሰራ እንችላለን ብለን እናምናለን። ለምሳሌ የኢትዮጵያውያን ቢዝነሶች ወይም ንግዶች በአንድ ላይ ተሰባስበው ትልቅ ህንጻና የኢትዮጵያውያን መሰባሰቢያ የሆነ አካባቢ ሊያለሙ ይችላሉ እዚህ አሜሪካ ውስጥ። ያ አንደኛ ወጪ ይቆጥብልናል፣ ሁለተኛ ለወገኖቻችን የስራ እድሎችን ለማመቻቸት ይጠቅመናል፣ ሶስተኛ ከተሞች በሰፉና በተጠናከሩ ቁጥር የደከምንበትን አካባቢ ለቀን እንደገና አንድ አዲስ ንግዶቻችንን ለመክፈት ወደ ሌላ ስፍራ አንሰደድም ማለት ነው።
በዚህ ባለፉት 10 ወራት ውስጥ ስትሰሩ ከነበራችኋቸው ስራዎች አንዱ የንግድ ምክር ቤቱን መተዳደሪያ ደንብ ማዘጋጀት እንደነበረ ነግረውኛል። ይሄ ደንባችሁ ቀረበ በዚህ ስብሰባ ከትናንት በስቲያው ስብሰባ ላይ ጸድቋል? የተያያዙ ንግግሮችን አድርጋችኋል?
ጥሩ ጥያቄ ነው። የመተዳደሪያ ደንባችን ሰፊ ነው፣ ይዘቱ ብዙ ነው፣ ዝርዝሮቹ ብዙ ናቸው። ከነበረን ሰዓት አንጻር በእንደዚህ አይነት ስብሰባ ለማቅረብ የሚመች አልነበረም። ስለዚህ ለሚቀጥለው ጊዜ በአራት ወራት ውስጥ ባልኩት ሰዓት ተጠናቆ ውይይቶችንም አድርገን የተጠናቀቀውን የተፈጸመ መጨረሻ ላይ የጸደቀውን የመተዳደሪያ ደንባችንን ይዘን እንቀርባለን ማለት ነው። ለጊዜው ግን በድረገጻችን ላይ ለሁሉም ሰው ሊመለከተው በሚችል ቦታ ይቀመጥና እያንዳንዱ ሰው ዳውንሎድ በማድረግ ያንን የመተዳደሪያ ደንብ ተመልክቶ የሚያስፈልገውን አስተያየት ሰጥቶ እኛም ያንን አዳብረን እስካሁንም እንዳደረግነው ከህግ ባለሙያዎች ጋር ተመካክረን የሚጎድሉትን አሟልተን ይዘን እንቀርባለን ማለት ነው።
የዌብሳይታችሁን አድራሻ እስቲ ያስታውሱን አንዴ።
ዌብሳይታችን ኢትዮ አሜሪካን ቻምበር .org ወይም ደግሞ ethioamericanchamber.com በሁለቱም ይገኛል።
እንግዲህ እርስዎ የዚህ ንግድ ምክር ቤት ፕሬዚደንት ኖት፣ ማን ኖት ግን እርስዎ ከንግዱ ጋር ያለውትን ግንኙነት?
ከንግዱ ጋር ያለኝ ግንኙነት የራሴ የኮምፒውተር ስልጠና ማሰልጠኛ ትምህርት ቤት በዚህ በሜሪላንድ አለኝ። እንደዚሁም ደግሞ ጃንጥላ ኮርፖሬሽን የሚባል ሌላ ካምፓኒ አለኝ። በሁለቱ የንግድ ዘርፎች ላይ በትርፍ ጊዜ ይሰራል ነው።
ሌላስ እንደ ባለሙያ?
እንደ ባለሙያ ደግሞ አይቢኤም ለሚባል ኮርፖሬሽን የኢንፎርሜሽን ቴክኖሎጂ ባለሙያ ሆኜ ሲኒየር ሲስተም ዴታቤዝ አድሚኒስትሬተር ነኝ።
አቶ አወቀ ስምወርቅ የኢትዮ አሜሪካን ንግድ ምክር ቤት የጊዜያዊ ቦርዱ ፕሬዚደንት፣ እንግዲህ ወደፊትም እየተመላለስን ንግድ ምክር ቤታችሁ በምን ሁኔታ እየተንቀሳቀሰ እንደሆነ፣ ኢትዮ አሜሪካውያን ነጋዴዎች የሚገኙበት ሁኔታ ምን እንደሆነ እንጠይቃለን፣ መከታተላችንን እንቀጥላለን። ለዛሬ ስለሰጡኝ ማብራሪያ እግዜር ይስጥልኝ፣ በጣም አመሰግናለሁ።
አመሰግናለሁ። ሁሉንም ሰው ልናመሰግን እንወዳለን። በንግድ ምክር ቤቱ በዕለቱ ለተገኙ እንግዶቻችን በሙሉ፣ ለክብር እንግዶቻችን፣ ለኢትዮጵያውያን በሙሉ በዕለቱ ተገኝተው ሀሳባችንን ለተጋሩን፣ ለደገፉን፣ ምክራቸውን ላካፈሉን ሁሉ በንግድ ምክር ቤቱ ስም ከልቤ ላመሰግን እወዳለሁ።
ሰሎሞን፣ አንተንና እንግዳህን አቶ አወቀን እናመሰግናለን። አንድ ሁለት ደቂቃዎች የቀሩን ይመስላል። አጠር አጠር ያሉ መረጃዎች ያሉ መሰለኝ። ሰሎሞን ቀጥል።
እሺ ቆንጅት፣ ወደ አንቺው ልመለስና እስቲ አንድ ጥያቄ ልጠይቅሽ።
አምጣው።
ፀሐይ በመሬት ዙሪያ ትዞራለች ወይስ መሬት በፀሐይ ዙሪያ ትዞራለች?
ሶስተኛ ክፍል የተማርኩት
አየሽ፣ ያ ሶስተኛ ክፍል የተማርሽውን ነገር የፈጠረው ሰው
ድሮ ግን ፀሐይዋ ነበረች።
ድሮ ፀሐይዋ ነበረ የምትዞረው የሚባለው ኒኮላይ ኮፐርኒከስ ፖላንዳዊው፣ ወይም ደግሞ በኖረባትና በሞተባት ጀርመን አጠራር ኒኮላስ ኮፐርኒከስ የተወለደው በዛሬዋ ቀን ነው። በሕይወት ቢኖር ዛሬ 546 ዓመቱን ይደፍር ነበረ። 546 ዓመት ይሞላው ነበረ። የሻማውን ቁጥር ተመልከቹ። ስለዚህ ድፍረቱ መሬት በፀሐይ ዙሪያ ወይም ፕላኔቶች በፀሐይ ዙሪያ ይዞራሉ በማለቱ ምክንያት ተከሶ ፍርድ ፊት ቀርቦ ነበረ። ዝርዝሩን ወደፊት በሳይንስ ፕሮግራም አጫውትሻለሁኝ ቆንጅት። የዛሬዋን ዕለት ታሪካዊ የሚያደርጋት ሌላው ክስተት በፈጠራዎቹ ገናና የሆነው ቶማስ ኤዲሰን ወይም ቶማስ አልቫ ኤዲሰን የዘመናችን ሙዚቃ ኢንዱስትሪ እንዲህ ቆሞ እንዲሄድ ያስቻለ ፈጠራውን ያወጣበት ዕለት መሆኑ ነው። ፎኖግራፍ ይባላል። ድምፅን መቅረጽና መልሶ ማጫወት ያስቻለ ቴክኖሎጂ ነው።
በጣም እናመሰግናለን ኮፐርኒከስ። ቴሌስኮፕ የፈለሰፈ ልልህና ልሳሳት ዜራ ወጣኝ።
እንኳን አልተሳሳች። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጁ ሰለሞን ክፍሌና በሌሎች ባልደረቦች ስም እንሰናበታለን። ቆንጂት ታዬና ሰለሞን አባተነን። ቀጥሎ የትግርኛ ቋንቋ ስርጭት ይቀጥላል። ጤና ይስጥልኝ።